የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ወዳለሁ።
ETRSS 1 የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የአርብ የጋቢና ጥበብ እንግዳም አለን።
እንኳንኛ እንግዲህ መቆራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስ ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው።
የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው ይዘነው እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይሄንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለቱ ርዕሳችን እናስደምጣችሁ። ኢትዮጵያ የመጀመሪያ ETRSS 1 የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል።
ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድግድግ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት ተቃላይ ደባብ መገለጫ ነው።
አብረን እየተጓዝን ነው። እንኳን ደስ አለን፣ እንኳን ደስ አላችሁ።
72 ኪሎ ግራም እንደምትመዝን የተገለጸው ETRSS 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነት ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ ሲናገሩም የሳተላይት ባለቤት የሆኑ አገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ የበለጠ ለመጠቀም እንደምትሰራ አብራርተዋል።
ዞሮ ያው ወደዚህ ደረጃ ያደረሰው በመንግስት ላቁትና ያው የማይቀረውን ዓለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ጠቅላላ ለውጥና ጋራገር ስናስብ ከዚህኛው ዘርፍ ለምን ማንኛውም ነገር ተግባራዊ ማድረግ በቅርብ መምጣትና እያሰፉ መሄድ ነው። ዛሬ አንድ የመጀመሪያው አለች። ገና ተከታታይ ስራዎች አሉበት። የሚያስፈልገው ዋናው የሰው ኃይል ለዚህ የሚያስፈልግ በጀት፣ የተለያዩ የልማት አጋሮችን ማንቀሳቀስ አያይዞ ውጤታማ ስለሆነ አንዱ ቁልፉ መስካችን የኢኔብሊንግ ኢንቫይሮንመንት መሳሪያ መንገዳችን ስለሆነ
ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ።
ብዙ ሰዎች ተካፍለው ለብዙ አመት ከእንደዚህ ውስጥ አንዱ ሼክ መሐመድ ናቸው። ሼክ መሐመድ የኖብ ዘርባተሪ
ሊድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው።
ባለቤት ከስር ጀምሮ ከወራቶ ተፈራዋል ዋጋ በመሆን የሳይንሱ አካል ናቸው፣ አባል ናቸው።
የኢትዮጵያ ስፔስ ሳይንስ ሶሳይቲ ይደግፋሉ
አባል ናቸው። እኔም አባል ነኝ። እና ከዚህ በመደርሶ ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን በዚህም በመጠቀም እውቀቱ ወደዚህ ይመጣል፣ ኖሌጁ ይመጣል፣ እውቀቱ ወደዚህ ይመጣል። ያን እውቀቱ በመጠቀም ደግሞ ወደፊት ማየት የሚገባል ራሳችን ሳተላይት ሰርተን ከዚህ አምርተን የምንዘውቅበት ጊዜ ይመጣል ብዬ አስባለሁ።
ዶክተር አርጋሱ እርሶ ለሙያው ቅርብ ነው፣ ስለ ህዋ ሳይንስ ከዛ አንፃር ምን ክፍተት ነው የምትደፍነው? አሁን እቺ ሳተላይት መጠቀች ኢትዮጵያ ውስጥ የነበረ ቀደም አሁን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል።
አዎ እንዴት ነው ማንኛውም ኮሙኒኬሽን እንደምታውቀው ከመሬት ሳተላይት ከእንትኛው ዲሽ ይነሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው።
መረጃ የሚገኝ
መረጃ የሚገኝ ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የምሰጠው መልእክት ወደ ሰማይ ሄዶ ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለ ሳተላይት የምንላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶቹ እንደውም ልትከራያቸው የምትችላቸው ነገሮች አሏቸው፣ እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው እያምናለሁ ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንሱ እያደገ ይሄዳል። በመጨረሻ ላይ ሌላው ዓለም እንደሚያደርገው እኛም በሰማይ ላይ ከመካፈል ለእድገታችን እጅግ በጣም አስፈላጊ ነው።
ይሄ አንዳንዶች ቦታ ለመያዝ ነው ይላሉ። አንዳንዱ አሁን አክቲቭ ሳተላይት ነች ወይም ስራ የምትጀምር ነች ወዲያውኑ ይላሉ። አሁን ተመስገዋ እርስዎ እንደ ባለሙያ ምንድን ነው አሁን?
የለም ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍ እያሉ ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች፣ ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች። መሬት ላይ ያሉተኛ መሀንዲሶች በሚያስፈልገው መልክ ይቆጣጠሯታል። አሁን ለምሳሌ ዝናብ በዚህ ቀን ይመጣል፣ ጎርፍ በዚህ ይመጣል እያል ከሌላ በኩል መረጃ ነበር ብናገኝ። አሁን ግን ቀጥታ ራሳችን ማግኘት እንችላለን ማለት ነው። ይሄ እዚህ አይነት ሳተላይት ነው። ወደፊት ደግሞ ሌላ አይነት ተልኮ ያላቸው ሳተላይቶች እያመረቱ ነው። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ። አይደለም፣ ችግር አለኝ ብለህ ሳይንሱ ጋር ትካፈል ማለት አይደለም። እና እጅግ በጣም አይን ከፋች ነው። በተለይ ለወጣት ተስፋ
ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርሲቲ ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሐሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው።
ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሐሳብ ነው የተነሳው። ቁራኛ እንግዲህ መቆራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የ ህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ ምን መለከተው አንድ የቆሎ ተማሪ ያን የጭቃሹ ሚስ ያማግጣል ይደረስበታል ተማሪው የጭቃሹ ይደርስበታል ጉዳት ከማድረስ ወፊት ግን ሰዎች መጥተው ልብሱን ያቆራኙና 15 ቀን ተጉዞ ንግስት ችሎት በዛ ዘመን ዙፋን ችሎት ይባላል ዙፋን ችሎት ላይ ቀርቦ ተመዋክቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣተን አንዲት ፍቅረኛውን ለማግኘት ነው ስለዚህ ባጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው
በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መጨታቸውን በአሁን ዘመን ላይ የሚያደርጉ ናቸው ዘመናዊውን አኗኗር ዘመናዊውን ሁኔታ ለመዳሰስ የሚሞክሩ ናቸው አንተ ግን በርካታ አመታትን ወደ ኋላ የተመለሰ ታሪክ ነው መምዘዝ የመረጥከው ለዚህ ምክንያትህ ምንድነው
ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል ይንጸባረቅበታል ብዬ ነው ማምነው በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባውያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባውያን ነጸብራቅ አርገን የምንወስድበት እጂ የራሳችንን ማንነት ማንፈልግበት እየሆነ ይመጣል የሚል የግልምነት አለኝ አንዳንድ ጥናቶችም ለዛ ነው የሚያሳዩት ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻል ነው በጣም በሄደን ቁጥር ሁለተኛውን ማንነታችንን ልስፍናችንን ባህላችንን እናገኛለን እዛው ውስጥ ደግሞ አርትንም ራስዋን እናገኛታለን ለዛ ነው እንግዲህ ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት ይፈልኩት
በግብረ ሜላት ልበው ነፍስ አይባን አንስት ክሬቲ አኮኑ ነጸር ንካላቲ አንስት ዝሳዬ ከመቀዳሚ ጠየቀ ካ ነገስ ለአረገ ፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁር ኢነ
አንዳረብ ጨምርበት እጣነ ሞገር
ፈትለ ፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁር ኢነ
ፈታው
በደሃላ መለስ ብትልን ባነሳው ታሪክ ውስጥ ባጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀ የተመለስ ይመስለኛል በዚህ ፊልም ውስጥ ማስተላለፍ የፈለከው ዋና መልእክት ምንድነው
እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሐሳብ ትምህርት ቤት ላይ ስንማር የምንማረው በምዕራባውያን ካሪኩለም ነው ወይም ስራ ትምህርት ነው አስተሳሰባችን ሁሉ እሱ ነው ግን ጠለቅ ብሎ ላሰበሰው ብዙ ምቾት የለውም በትክክል ማንነታችን ምንድነው ብለን ስንጠይቅ በጣም ያስገርም ነገር እናያለን ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪ ጎበዜ ቅኔ ተማሪ ነው ስለ ቅኔ ብዙ ሰው ደንታ የለውም ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኒየስ ወይም ግብታዊ ሆኖ እዛው አቀነባብሮ በምንና ወርቅን አንድ ላይ አቀናባብሮ ሁለት መልእክት ያላቸው ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭው ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር ፍትህ አንድ ላይ ተቆራኝተው ማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 አመት ሄደን እንማር ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 አመት ሄደን ወደኋላ እንማር ለማለት የሞከርኩት ፍራ
በእንተ ስማለ ማርያም ስላቻሩ
ግዛልን
ይሳልኝ ይከታል
ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ንጽብ ነው ታሪክ ባንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዚህ የሞከርክ ነው የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ሄዳለህ?
ብዙ ጥያቄ ነው እንግዲህ በዋናነት አንድ ታሪክ ስራ ሪሰርች ያስፈልጋል እንግዲህ ያው ሪሰርች ነው የሚባለው ሪሰርች በደንብ መስራት አለብን ተአማኒነቱን ለማምጣት ነው ይችላል አስተሳሰቡ ግስፈቱ ምን ያህል ቦታ ያ ነገር ሀገር አቀፍ ደረጃ ይሰራ ነበር ወይ ሊሆን ይችላል ግን ይሄን መስል ብዙ ህጎች ነበሩ አውጫጪ የሚባል አፈርሳታ የሚባል ሌባሻይ ሁሉ ህጎች አሉ እነዛ ነገሮች በጊዜያቸው ሰርተዋል አሁን የኔ እምነት እኮ ቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም ግን በወቅቱ ችሎ አብሮ መሄደው እዛ ብስለት ላይ እንዴት ደረሰ ያ በጣም ማንንም ሰው ቆም አድርጎ ያሳስባል ኢትዮጵያውያን ብቻ አይደለም ወይ አፍሪካውያን ብቻ አይደለም አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ ያኔ ለፍትህ ሲሄዱ ቂማቸውን ትለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ ከሄድ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከመወተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞት አርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛው መልኩ ብንመለከተው። ስለዚህ እንደዛ አይነት ታሪኮችን ነው እኔ ከዚህ ግሎካል ይባላል ከሎካል ተነስተው ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ ሎካል ደግሞ ቁንጸል ነው ግሎካል ይሉታል። ከሎካል ተነስተው አንዳንድ ነገር ግሎባል ይሆናል የሁለቱ መርጅ ማለት ነው። እንደዛ አይነት ሐሳቦችን ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም።
አድማጮች ከዶክተር ሞገስ ታፈሰ ጋር የተደረገውን ቃለ ምልልስ ሙሉ የቪዲዮ ቅጂ በድረገጻችን ላይ ስለሚገኝ እንድትመለከቱት እንጋብዛለን። ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። ጽዮን ግርማ የዚህ ዘገባ ዝርዝር አላት። ከታህሳስ 6 እስከ 8 2012 ዓመተ ምህረት ለ3 ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሪፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሪፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ ሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት አመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3000 ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።
በዚህ ፎረም የታየው ማንም የማይመለከተው የስደተኞች ስራቸው አሉ፣ ረጂ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ። የቀረ የለም፣ የሚያገባናል፣ የቻለውን ያህል እናደርጋለን ብለው የወጡበት ፎረም ነው።
አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው በአዲሱ አሰራር ግን ይህ እንዲቀር ጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ አገራት ልምዳቸውን አካፍለዋል ብለዋል።
አዲሱ አሰራር የጀመሩ ሀገሮች አሉ እንደ ኢትዮጵያ አይነት የነሱ ምሳሌ የሚሆን እንዴት እንደሰሩ ምን እንዳገኙ ገጠሩበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ዳይሮም ይወያይ ስታን 6 ቴማቲክ ኤሪያስ ተይተው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ በጤና አቅርቦት ዙሪያ፣ ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ምን ማድረግ ይችላል፣ የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል።
በኢትዮጵያ ባለፈው አመት ጥር 9 ቀን 2011 ዓመተ ምህረት የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል።
በኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸውን አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤለንስ የሚላቸውን ማስመስገን ይችላል ይላል። ትምህርትን አሁን በፊት ትንሽ ሪዘርቬሽን ነበረ እንደለን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወልደው በትምህርቶች መሆን የለባቸውም ይላል እና የመሳሰሉት ብዙ ተሰጥተዋል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች እንደነው በፕለጅ መልክ ቀርቧል። አሁን እንድናው 90 ሺህ ለሚሆኑ ሰዎች የገቢ ማስገኛ ተጠራለን ኢትዮጵያውያን ጭምር ናቸው ተጠቃሚ ሊሆኑት ከዚህ ሌላ ሆቴሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20 ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬድ ሆነ ትኬት የሚያገኝበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች ተግባሪ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ የሚቸገርበት ስለሆነ ይህንን ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጿለች ኢትዮጵያ።
አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል።
የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነው ወደ $100 ሚሊዮን አይዲያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት ባቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ፣ በእንስሳርቢ፣ በሱቅ፣ በቢዝነስ ትናንሽ ቢዝነሶች ምናምን ተደራጅተው አንቀሳቀስ ጀመሩ እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ከተው የሚያሰሩ ስደተኞች አሉ ብሏል። ጅ አንዳንዳሁ ሰሞኑን ተያይጀ ነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው ሁኔታ። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ሰብቶ ተቀባይ ህዝብ ደግሞ ችግርም ስላለበት አይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋ እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱ ላይ በተለይ አብረው ጋራ ሰርተው ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው በቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና እንደ ጥሩ ተሞክሮ ኢትዮጵያ ካፈራለች ተቀባይነትም ያገኘ ተሞክሮ ነው።
በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት ከደቡብ ሱዳን፣ ከሶማሊያና ከኤርትራ የተፈናቀሉ 900,000 ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ለማይችል ነው ይመጣል። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ ለስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒክሲያርም ይህን ነው ለረዥም ጊዜ ሶራበት የነበረው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥተው የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪም የሆነው አገሮች ናቸው ሪሰትልመንት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችሉም። እንደውም አሁን አሜሪካ ነበረ ትልቁ ቁጥር የምትወስድ ደርግና አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም የወረደ የቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው ላይመጣም ላይኖርም ስለሚችል። ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መስመር ነው። በመሀል ደግሞ በመስራ የመጡበትን ሀገር ሰል እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራም ይሰራል።
በኮሚሽኑ የዚህ ዓመት መረጃ መሰረት በዓለም ላይ ከ70 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይው የሀገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይ እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 አመታት ስደተኛ ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2.2 ቢሊዮን ዶላር ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች ሲወጣ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጣት ምን አይነት ሚና መጫወት አለባቸው?
ባየ በላይና አባላለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጸርቶ ከአልባልታ ከዘረኝነት የተጠባብነት ሰፈተኝነት የለም ከሱ ጸርቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሯ ሰላም ትሆናለች። ከዛ በመቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምጥላት ዩኒቨርስ ተማሪ ነው አሁን ላይ ሰዓት ምክንያቱም በየገረ ዩኒቨርሲቲ በየክልሉ ስለሆነ የእሱ ደግሞ የጥበቃ ችግር አለ። ከጥበቃ ደግሞ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቷ ተረበሻለች። ከዛ በኋላ ወጣቱም ሁሉም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንድ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይ መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ አገሪቱ ሰላም ትሆናለች። ወጣቱም ካልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ መጀመሪያ ወደ ግቢው ከመሄዱ በፊት እውቅና ሊሰጠለት ይገባል። ይህን ብታደርግ ይህን ትሆናለ። አሁን ላይ ቢገልም ምንም አይደረግም። ከክልሉ ነው አለ ጀግናችን ነው የሚባለው። በታዲ አሁን እንደዛ ነው የግንዛቤ ማስጨበጫ አመት መስጠት መሻል
የአራተኛ አመት ሲሆን እንዲያል የወጣቱ ሚና ሊሆን የሚገባ ዘረኝነትን ከውስጡ ማጥፋት አለበት እና እንደተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም፣ ለሀገርም ለግለሰብም ለምንም አይጠቅምም እና ስለዚህ የሚሻለው ማለት ተስማምቶ አንድነትን አስስቶ መኖር ነው ማለት ላይ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ አንተ እንትን ብሎ ማሰብ ለማንም ስለማይጠቅም እንደ ተማረ ሰው ማሰብ ይሻል ማለት ላይ የሚናፈሱ ያሉትን ነገሮች ስፔሻሊ በዚህ ሰዓት ላይ ይወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደራሴ እንትንምልሽ ላይክ እንደዚህ አይነት ነገሮችን አልቀበልም። ስፔሻሊ አክቲቪስቶች ምን የሚሉትን ነገር አልቀበልም፣ ምክንያቱም እኔን አያሳምነኝም። ምክንያቱም የሚጠቅም ነገር የለውም፣ ይሄ ነገር አይጠቅምም።
አበበን ንጋቴስ ትባላለ። ወጣት ምን ማድረግ ያለበት? ያው ሰላም በተመለከተ ሀገር ወሰላም ሲሆን የሁላችን ፍላጎት የወጣት ሚና አለ። አሁንም ለወደፊትም እኛ በቃ የድሮያን ኢትዮጵያ አባቶቻችን ራዕይ ለመከተል ነው እና አሁንም ቢሆን እኛ ወጣት እያደረግን ያለው እዚህ እኛ ካለንበት አካባቢን ዞሮ ዞሮ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲና የህግ የበላይነት እንዲከበር ንፉላቸው ያለንበት አካባቢ በቃ ያው እየታገልን ያለን ማለት ነው። ዲሞክራሲ ሲመጣ ሁሉ መታገል አለብን አለና
እንግዲህ አድማጮች እዚህ ላይ ፕሮግራማችንን ልንዘጋ ነው። ከዘፈኑ ጋር እንተዋችኋለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
አብረናችሁ ያመሸነው ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር
ደናደሩ
ምናው የምቀታ የምቸገረው Come on in for ya I'm tough for gra
kun radio sagale americati.